Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን።
መቼም እንደ ኢትዮጵያ አይሆንም፣ ግን ከሌላ ሀገር መጥተን እዚህ ባህላችንን አስመስለን በደንብ አድርገን ማክበራችን ቀላል አይደለም።
ሙሉ ዶሮ ሀበሻውን ካልገነጣጠለ ለፋሲካ በተለይ ደስ አይልም።
አንዳንዱ የተሰራ ዶሮ ይወስዳል። እኔ እሰራለሁ፣ እየሰራሁ ነው፣ እንደዚህ መስያለሁ። አንዳንዶቹ ደግሞ ተገነጣጥሎ ታጥቦ ይወስዳሉ። አንዳንዶቹ ደግሞ ድፉን ወስደው ራሳቸው ይገነጣጥላሉ።
ጉድጉዱ እሱ የለም እዚህ አለ፣ ግን እስ ናት ሴም
የአመት በዓሉ የሚገዙ ነገሮችን አገኝበታለሁ ወዳልኩበት ቦታ ላይ ነው የመጣሁት። ለመላው የኢትዮጵያ ሕዝብ ውድ ወገኖቼ መልካም በዓል እንዲሆንላቸው፣
ለናዝሬት ከተማ ነዋሪዎች በተለይ በተለይ ለ09 ትንሿ እስራኤል
ምግብ ወዳለበት መሄድ ነው።
ከኤርትራ ነው የመጣሁኝ። እንግዲህ በዓሉ ጥሩ ነው።
አገር ቤት ቢሆን ቄጤማ ወይ ሽታ ወይ የበቆዳ ሚል ምናምን እንሰማለን፣ በግም ምናምን። እዚህ ምንም የለም፣ ሁሉም ወደ ስራ ነው የሚሮጠው። ለንደንማ የለም ማለት ህዝብ ብዛትም ስታዩ ትንሽ ነው። እዚህ ሰዓት የበቆዳ ምናምን ሲደስ አይልም? ደስ ይላል እኮ ቄጤማ ምናምን ደስ ይላል። ኩበት ምናምን ኮባ ተሸክመን ምናምን ደስ ይላል።
የዋሽንግተን ዲሲ አካባቢ ኢትዮጵያውያንና ትውልደ ኢትዮጵያ ነዋሪዎች ናቸው በዓል እንዴት እንደሚያከብሩ ያጫውቱናል።
በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን።
ግንቦት 7 2008 ዓመተ ምህረት እሁድ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ለዜናው ቴክኒሽያኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። አንድ አጥፍቶ ጠፊ ዛሬ የመን ውስጥ ባደረሰው ፍንዳታ ቢያንስ የ25 ሰው ሕይወት አጥፍቷል። በሌሎች 60 ሰዎች ላይ ደግሞ የአካል ጉዳት አድርሷል። አጥፍቶ ጠፊው ፍንዳታውን ያደረሰው ደቡብ ምስራቅ የመን ውስጥ በምትገኘው የወደብ ከተማ መካል አቅራቢያ በሚገኝ የፖሊስ ምልመላ ማዕከል ላይ በተሰለፉ ሰዎች መካከል እንደቆመ እንደሆነ ታውቋል። እስላማዊ መንግሥት ቡድን ለጥቃቱ ኃላፊነት ወስዷል። ከትናንት በስቲያው ሐሙስም በአንድ የባህር ኃይል መደብ ላይ አይሲል አደጋ ጥሎ 10 ወታደሮችን ገድሏል፣ 15 አቁስሏል። ማካላ የመን ውስጥ የአልቃይዳ ጠንካራ ይዞታ ሆና የቆየች ከተማ ነች። እንግዲህ በአንድ ሳምንት ውስጥ ለሁለተኛ ጊዜ ጥቃት አደረስኩ ማለቱ ነው አይሲል። ዓለም አቀፍ ዕውቅና ያለው የመንግስቱ ኃይሎች ከተማይቱን ለአንድ ዓመታት ያህል ተቆጣጥረዋት ከቆዩት የአልቃይዳ ተዋጊዎች ቀምተው የያዙት ባለፈው ወር ነው። በኢራቅ መንግስት በሚንቀሳቀሰው ከባግዳድ በስተሰሜን በሚገኘው የጋዝ ምርት ተቋም ላይ ዛሬ ለደረሰውና 11 ሰው ለተገደለበት የአጥፍቶ ጠፊ ቦምብ ጥቃት አይሲል ኃላፊነት ወስዷል። በጥቃቱ ሌሎች 21 ሰዎች ቆስለዋል። ዛሬ ከማለዳው 12 ሰዓት ሲሆን አንድ አጥፍቶ ጠፊ በጋዝ ማውጫው ተቋም ላይ ደጅ ላይ መኪና ካፈነዳ በኋላ 6 ታጣቂዎችን ያሳፈረች ሚኒቫን ወደ ተቋሙ መዝለቋንና ለአንድ ሰዓት ያህል ውጊያ መካሄዱ ታውቋል። በተኩስ ልውውጡ መካከል ታጣቂዎቹ 3 የጋዝ ማከማቻ ኮንቴይነሮችን ካቃጠሉ በኋላ የመንግስቱ ወታደሮች ሁኔታውን ሙሉ በሙሉ መቆጣጠራቸው ተነግሯል። ጥቃቱን ያደረሱት የከሊፋው መንግስት ወታደሮች ናቸው ሲል ለአይሲል የሚሰራው አማቅ የሚባል የዜና አገልግሎት ዘግቧል። በሶሪያ መንግስትና በተቃዋሚዎቹ መካከል የተደረሰው በጸብ ያለመፈላለግ ወይም ባላንጣነትን የማቆም ስምምነት እንዲጠናከር ሳውዲ አረቢያ ድጋፍ እንድትሰጥ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ዛሬ ጠየቁ። ከፊታችን ባለው ሳምንት ውስጥ በአካባቢው የቀውስ ሁኔታ ላይ ስፋት ያለው ድርድር ይከፈታል ተብሎ እየተጠበቀ ነው። ሳውዲ አረቢያ የሶሪያን ፕሬዚደንት ባሻር አልአሳድን ለመጣል የሚፋለሙትን ተቃዋሚዎች የምትረዳ ሲሆን ተጠብቆ ያለውን ያለመታኮስ ስምምነት ለማጠናከር የሳውዲ ንጉሥ ሳልማን እንዲረዱ ነው ኬሪ ዛሬ በቤተ መንግሥታቸው አግኝተው የጠየቋቸው። ኬሪ ከጣሊያኑ አቻቸው ፓዎሎ ጀንቲሎኒ ጋር ለሚመሩት ለአዲሱ የሊቢያ መንግሥት ድጋፍ መስጠት የሚቻልባቸውን መንገዶች ለሚመክረው ጉባኤ ማምሻውን ወደ ኦስትሪያ ዋና ከተማ ቪየና በረዋል። የዓለም የከርሰ ምድር ዘይት ዋጋ መውደቅ የሳውዲ አረቢያ የምጣኔ ሀብት አቅምና የተበዳሪነት መታመን ጣሪያ ዝቅ እንዲል ያደረገው መሆኑ ተገለጸ። ሙዲስ የሚባለው የመዋዕለ ንዋይ አፍሳሾች አገልግሎትና የአቅም ደረጃ መዳቢ ተቋም ባወጣው መግለጫ የሳውዲ አረቢያ የብድር ገጽታ ማሽቆልቆሉን ጠቁሟል። አዝጋሚ እድገት፣ ከፍተኛ የብድር ጫና፣ የምጣኔ ሀብቱን መያዝ የሚችሉ የሀገር ውስጥና የውጭ መጠባበቂያዎች መጠን አነስተኛነት ሀገሪቱን ምናልባት ወደፊት ለሚከተሉ ነውጦች ሳያጋልጣት እንደማይቀሩ የሙዲስ መግለጫ አሳስቧል። ሳውዲ አረቢያ ምጣኔ ሀብቷን ወደ ዘርፈ ብዙነትና መልከ ብዙነት ለመለወጥ በቅርቡ ማሳወቋ ምናልባት ጥቂት እንድታንሰራራ ሊያደርጋት እንደሚችልም ሙዲስ አመልክቷል። የአማንና የባህሬንን የተበዳሪነት አቅም ደረጃ ዝቅ እንደሚያደርግም ይኸው የሀገሮች ምጣኔ ሀብት አቅም መዳቢ ድርጅት አመልክቶ የሌሎቹ ዘይት አምራች ሀገሮች ደረጃ ለጊዜው ባይወርድም አጠቃላይ አዝማሚያው ግን በአካባቢው ያለው አሉታዊ መሆኑን አመልክቷል። የዩናይትድ ስቴትስ የመከላከያ መስሪያ ቤት ባወጣው ዓመታዊ ሪፖርት ስለ ቻይና ወታደራዊ እንቅስቃሴ ባሰፈረው ቃል መከፋቱን የቻይና መከላከያ ሚኒስቴር አስታወቀ። ሪፖርቱ የቻይናን ወታደራዊ ገጽታ በትክክል የሚያሳይ አይደለም ብሏል የመከላከያ ሚኒስቴር። የዩናይትድ ስቴትስ መከላከያ መስሪያ ቤት ፔንታገን ለተወካዮች ምክር ቤቱ ከትናንት በስቲያ አርብ ባስገባው ሪፖርት ቻይና የይገባኛል ውዝግብ በበረታባቸው ደሴቶች ዙሪያ የጦር መሳሪያ አቅሟን እያበረታች መሆኑን እና ይህ ሁኔታም ወደ ወታደራዊ ግጭት ሊያመራ እንደሚችል አሳስበዋል። የቻይና ጦር ባለፈው 2015 ዓ.ም ያደረገው እንቅስቃሴ በፔንታገን ሪፖርት የተገለጸበት ሁኔታ የቻይናን ወታደራዊ ፖሊሲን ሆን ብሎ ያዛባ ነው ሲሉ የመከላከያ ሚኒስቴሩ ቃል አቀባይ ያንግ ዩጁን ትናንት አስታውቀዋል። በርካታ የአካባቢው ሀገሮች የይገባኛል ጥያቄ የሚያነሱበት የቢጫ ባህር አካባቢ በዓመት የ5 ትሪሊዮን ዶላር ንግድ ያለው ንግድ ለማካሄድ ትልልፍ የሚካሄድበት ስፍራ ነው። ለቀሪ ዝግጅቶች አብራችሁን እስከ ምሽቱ 4 ሰዓት ቆዩ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 7 2008 ዓ.ም ምሽት ፕሮግራም ነው።
የመረጃና መገናኛ ቴክኖሎጂ የዋሽንግተንና የአፕል ኩባንያ ሰጣ ገባ፣ የእርሶ ስጋቶችና የጥንቃቄ ምክሮች።
ሰው እንዲያይብህ የማትፈልገውን ነገር አታድርግ ነው የሚለው።
ባለሙያዎችን ጋብዘናል።
ወደ መጀመሪያው ዝግጅታችን እንለፍ። በአየር ንብረት መለዋወጥ ምክንያት እየተቀባበሉ የሚከሰቱት ድርቅና የጎርፍ አደጋዎች የበርካታ ሰዎችን ሕይወት አደጋ ላይ የጣሉበት ዓመት ሆኗል 2008። በድርቅና ዝናብ እጥረት የተነሳ 10.2 ሚሊዮን ሰው ለዕለት ደራሽ ምግብ እርዳታ ፈላጊነት ሲጋለጥ፣ ሰሞናቱን በስድስት ክልሎች ውስጥ በደረሱ የጎርፍ አደጋዎች እስካሁን ወደ 100 የሚጠጋ ሰው መሞቱን የኢትዮጵያ መንግሥት አስታውቋል። በርካቶች ጉዳት ደርሶባቸዋል። አስሮች ሺዎች ተፈናቅለዋል። በዛሬው ዝግጅት ባለፈው ወር ውስጥ የተከሰቱ የጎርፍ አደጋዎችን፣ ጉዳቱ የደረሰባቸውን ማኅበረሰቦች ድምፆችና በመንግሥትና መንግሥታዊ ያልሆኑ ድርጅቶች የተያያዙ የነፍስ አድንና የአደጋ መከላከል እንዲሁም የመረጃ ልውውጥ ሥራዎችን እንመለከታለን። ጽዮን ግርማ ሁሉንም ትዳስሳለች።
በኢልኒኖ ምክንያት በተከሰተ ድርቅና በተከታታይ በቂ ዝናብ አለመዝነቡን ተከትሎ በኢትዮጵያ ከ10.2 ሚሊዮን ዜጎች በላይ በድርቅ ምክንያት ለተረጅነት ተጋልጠዋል። የድርቅ ወራቱ እንዳለፈ ደግሞ በሀገሪቱ እየጣለ ባለው ከባድ ዝናብ ምክንያት ሰሞኑን በተከሰተ የጎርፍ መጥለቅለቅና የመሬት መደርመስ ይህ ዘገባ እስከተጠናከረበት እስከ አርብ ግንቦት 5 ቀን በአጠቃላይ የ92 ሰው ህይወት ጠፍቷል። 86 ሺህ ሰው ከቀዬው ተፈናቅሏል። ከዚህ በኋላም ወደ 400 ሺህ ሰው ሊፈናቀል እንደሚችል እየተነገረ ነው። በአፋር ክልል በጣለው በረዶ የቀላቀለ ዝናብ 5 ሰው፣ በጅግጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋ ደግሞ የ23 ሰው ህይወት መቅጠፉ ለአደጋው መከሰት የመጀመሪያው ነበር። በድሬዳዋ ከተማና በአጎራባች ምስራቅ ሀረርጌ ከተሞች በዘነበ ዝናብ በደረሰ የጎርፍ አደጋ 3 ሰው መሞቱንና 2 ሰው መቁሰሉ ደግሞ በከተሞች ላይ የሰው ህይወት የቀጠፈ የጎርፍ አደጋ ነበር። የብሔራዊ አደጋ ስጋት አመራር ኮሚሽን አቶ ምትኩ ካሳ አደጋው በ6 ክልሎችና በ2 ከተሞች የተከሰተ እንደሆነ ይናገራሉ።
ጉዳት የደረሰባቸው አካባቢዎች በከተማ ደረጃ ስናይ ጅጅጋ ከተማና ድሬዳዋ ከተማ ናቸው። ወጣ ብሎ ደግሞ ዞንና በወረዳ ደረጃ በምንመለከትበት ሰዓት በአፋር ክልል አሚባራ፣ ገዋኔ፣ ቴሩ እና መጋሌ የሚባሉ አካባቢዎች ናቸው። ወደ ደቡብ ብሔሮች ብሔረሰቦች እና ህዝቦች ክልል ስንሄድ የሀዲያ ዞን፣ ሻሸጎ አካባቢ፣ ስልጤ ዞን፣ ወላይታ ዞን እና የሀላባ ልዩ ወረዳ ናቸው። ሲዳማ ዞን ጋር ስንመጣ እነ ቦሪቻ እና ሎካ አባያ እና ሀዋሳ ዙሪያ ወረዳዎች ናቸው በዋናነት በጎርፍ አደጋው ተጠቂ የሆኑት።
በእነዚህ ቦታዎች በደረሰ የጎርፍ አደጋም የሰው ህይወት ጠፍቷል። በጎርፍ ከተወሰዱ ዜጎች በተጨማሪም በወላይታ ዞን የሚኖርበት ቤት ላያቸው ላይ ተደርምሶባቸው በናዳ ተወስደው ህይወታቸውን ያጡም በርካታ ናቸው። በዚህ አካባቢ መሬቱ ከተደረመሰ ከሁለት ቀናት በኋላ ከናዳው ውስጥ አንድ የሁለት ዓመት ታዳጊም በህይወት ተገኝቷል። እስካሁን በተከሰተው የጎርፍ አደጋ በወላይታ ዞን የጠፋው የ39 ሰዎች ህይወት ትልቁን ቁጥር እንደሚይዝም አቶ ምትኩ ነግረውኛል። የወላይታ ዞን ፖሊስ መምሪያ ረዳት ኮሚሽነር አለማየሁ ማሞ ከነዚህ 39 ሟቾች ውስጥ ነፍሰ ጡርና የአራት ዓመት ህጻን ልጅ ጭምር እንዳለበት ይናገራሉ።
በጣም ህጻናት የአራት አምስት ዓመት ልጆች ጭምር አሉ። እንግዲህ አንድ ቤተሰብ እንዳለ እየሞተ ባለበት ህጻናትም ጭምር የሞቱበት ሁኔታ ነው ያለው።
የብሔራዊ አደጋ ስጋት አመራር ኮሚሽን አቶ ምትኩ በበኩላቸው በወላይታ ዞን የሞቱትን 39 ሰዎች ጨምሮ በአጠቃላይ 92 ሰው መሞቱን ይናገራሉ። አቶ ምትኩ እንደሚሉት ጎርፉ በሰው ህይወት ላይ ካደረሰው አደጋ በተጨማሪ ንብረት፣ ማሳ ላይ ያለ ሰብል፣ እቤት ውስጥ ያለ እህልና በእንስሳት ላይ የደረሰ ጉዳት ስላለ በአጠቃላይ የደረሰውን ጉዳት ለማጥናት ከክልልና ከፌዴራል ኮሚቴ ተቋቁሞ ጥናት እየተደረገ እንደሆኑ ተናግረዋል። ነገር ግን እስከዛው ድረስ በደረሳቸው ሪፖርት መሰረት ከፍተኛ ማሳ የወደመበት አካባቢ ያሉትን አስረድተዋል።
አጠቃላይ በጎርፍ አደጋው የተከሰተውን ጉዳት ለማጥናት ባለሙያዎች ቡድን ተሰማርቶ በየክልሉ እያጠና ነው የሚገኘው። ይሄ እንደጠናቀቀ ይፋ የምናደርገው ይሆናል። እስካሁን ባለ ወደ 86,000 ሰው የሚሆን ከአካባቢ ተፈናቅሏል በጎርፍ አደጋው ምክንያት። ስለዚህ አንደኛው እዚህ ጋር እንደ ምሳሌ ማንሳት ብንችል በምዕራብ ሐረርጌ በጎባ ቆርቻ ወረዳ 8 ቀበሌዎች በ26/8 ሚያዝያ ላይ ማለት ነው በዘነበው ዝናብ 1,138.5 ሄክታር የተጎዳ መሆኑን የሚያሳየው። እንደዚሁም የበልግ እህል በተመለከተ 1,232 ሄክታር ላይ የተዘራ እንደ ተበላሸ ነው የሚያሳየው። ስለዚህ ስላለ ከ1,000 ሄክታር በላይ ጉዳት ደረሰበት ከአንድ ወረዳ አካባቢ ትልቅ ካስ ተብሎ የሚወሰድ ነው።
አቶ ምትኩ ካሳ ጎርፉ ከማጋጠሙ በፊት ከፍተኛ ጥንቃቄ በመደረጉ ምክንያት የሟቾች ቁጥር መቀነሱን ይናገራሉ። አደጋው ካጋጠመም በኋላ ሰዎችን ከሞት አደጋ ለመታደግ ጥረት እንደሚደረግም ገልጸዋል። ለዚህም በአፋር ክልል አሚባራ አካባቢ ቴሩ በደረሰው የጎርፍ መጥለቅለቅ በውሃ የተከበቡ ሰዎችን ለማትረፍ በሄሊኮፕተር ጭምር ተጠቅመው እርዳታ መስጠታቸውን ተናግረዋል። በአደጋው ንብረታቸውን ላጡ ተፈናቃዮችም መልሶ ለማቋቋም እርዳታ እንደሚሰጥ ጭምርም ገልጸዋል።
አንደኛ ከቤት መስራት ጋር ተያይዞ የክልል መንግስት ቁሳቁስ ያቀርባል። የፌዴራል የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከክልሉ ጋር በመሆን ምርት እስከሚያመርቱ ድረስ እርዳታ ያቀርባል። ከዛ ባሻገር ለጊዜያዊ መጠለያ የሆኑ ፕላስቲክ ሽት፣ ብርድ ልብስ እና ቤት መገልገያ ቁሳቁሶች ይቀርባሉ። ስለዚህ ሊጠፋባቸው የሚችለው ምንድን ነው? መጀመሪያ የነበራቸው ንብረትና በቀጣይነት ቤት ውስጥ ያለ እህል ካለ እና ገንዘብ ካለ ይሄ ነው እንጂ እንደዚሁ ጉዳት ደርሶባቸው የሚተው አይደሉም። የመልሶ ማቋቋም ስራ አንዱ የአደጋ ስጋት ስራ አመራር አካል ነው፣ ሪሃብሊቴሽን የምንለው።
በቀጣይ ከኤሊኖ ተቃራኒ የሆነው ለሚና እየተከሰተ በመሆኑ እስከ ጥቅምት ድረስ ከፍተኛ ዝናብ እንደሚኖርም ገልጸዋል። በዚህ አደጋ እስከ 400,000 ሰው ከቀዬው ሊፈናቀል እንዲሁም ከፍተኛ የጎርፍ አደጋ ይኖራል የሚል ስጋት እንዳላቸውም ገልጸዋል። ስጋት ባለባቸው አካባቢዎች በወንዝ ዳር የሚኖሩ ነዋሪዎችን ከቦታቸው አስቀድመው እንዲነሱ እንደሚደረግም ጠቁመዋል። ከአዲስ አበባ 131 ኪሎ ሜትር ርቀት ላይ በሚገኘው መቂ አካባቢ ባሉ የእርሻ ቦታዎች ቦታውን ስቶ የገባ ጎርፍ እርሻቸውን በሙሉ ከጥቅም ውጭ እንዳደረገባቸው የአካባቢው ገበሬዎች ይናገራሉ። እንዲህ ያለ የጎርፍ አደጋ ቀደም ብሎ ተከስቶ ያውቅ ስለነበረም ቦታው በአፈር እንዲገደብ አስቀድመው ጠይቀው ሰሚ አለማግኘታቸውን ይገልጻሉ። በእርሻ ስራ በተለይ አትክልትና ፍራፍሬ አምራችነት የሚታወቀው መቂ ከተማና አካባቢዋ ባሉ የእርሻ ቦታዎች በእርሻ ስራ ላይ የተሰማሩ ገበሬዎች ሰሞኑን እየዘነበ ባለው ዝናብ ከሌላ ቦታ አቋርጦ የሚመጣ ወንዝ መንገድ ሰብሮ ወደ እነርሱ የእርሻ ስራ እየገባ ያመረቱትን ምርት በሙሉ ይዞባቸው እንደሄደም ይናገራሉ። የቤተሰብ አስተዳዳሪ መሆናቸውን የሚናገሩት በመቂ ከተማ ነዋሪ የሆኑት አቶ ሮባ ኮርጂ በመቂ ግሪታ በተባለ ቦታ የእርሻ ቦታ እንዳላቸው፣ አደጋው በተደጋጋሚ የሚደርስ በመሆኑ በአፈር ግድብ እንዲሰራላቸው ጠይቀው ባለመሰራቱ የሰሞኑ ዝናብ እርሻቸውን እንዳጠፋባቸው ይናገራሉ።
ዘበናዊ ቃራ አለኝ እኔ ቃራው ቢያንስ ወደ 3 ቅርጥ ይሰጣለሁ ብል ወደ 400 ሺህ የሚሰጠውም አጠፋብኝ። ፓፓዬ ወደ 4 ቅርጥ ከአገልግሎት ውጭ ያደረገ ፓፓዬ 1 ሄክታር ማለት ነው። አገልግሎት ተኝቶበት እንዳለ ጦልጎ አሁን ሁሉም ያው አዝኖ ፓፓዎቹ በቃ እንትን ብለዋል። በግል የቤተሰብ ኃላፊነት አለብኝ ነኝ ያው ይህ ስራ ስንሰራ እኔ አሁን ምንም ብር የለኝም። በጀመራ ተበድሬ ነው ባና ምን የሚባለው ነገር አለ በኦሮሚያ ዋልኮ የሚባል ነገር ተበድሬን በተለያየ ቦታ ብር ተበድሬ ነው ስራ የሰራሁት። ይህንን ስሰራ እኔ አሁን ውጤታማ ሆናለሁ ብዬ ያሰብኩት
ገንዘቡን በብድር ሲወስዱ ውጤታማ ስራ ሰርተው ቤተሰቦቻቸውን ለመለወጥ በማሰብ እንደሆነ የሚናገሩት አቶ ሮባ አፈሩ በቀላሉ ተሞልቶ ቢገደብ ኖሮ እርሳቸውን ጨምሮ ሌሎች ገበሬዎችም ለኪሳራ ሊጋለጡ አይችሉ እንደነበር ይገልጻሉ። በዛው አካባቢ ነዋሪ እንደሆነና በግብርና ስራ እንደሚተዳደር የገለጸልን አቶ ካሳዬ ነጎ እርሱም የቤተሰብ አስተዳዳሪ መሆኑን ገልጾ ወደ 147 ሺህ ብር ወጪ ያወጣበት እርሻ ተጠራርጎ እንደተወሰደበት ይገልጻል። እዛ ቦታ ከ100 በላይ ገበሬዎች እርሻ መውደሙንም ይናገራል።
ግን ማድረግ ያለባቸውን ነገር መጀመሪያ ቢያደርጉ ኖሮ ይሄ ሁሉ ነገር ንብረትም አይጠፋም ነበረ። ማንኛውም ሰው የሚመለከተው አካል ቢያየውና ቢገደብ፣ ምክንያቱም አንዴ ጠፍቷል፣ በቃ ምንም ማድረግ አይቻልም። ግን ታይቶ ወዲያው አሁንም መገደል ይችላል። ንብረት እየጠፋ ነው። ምክንያቱም አሁን ሀገራችን ላይ የተለያየበት ቦታ ድርቅ እየተከሰተ ነው። ገበሬው ቢያንስ ይሄ ውሃ ደግሞ የሚገርምሽ ቢያንስ 6 ወር 7 ወር ይቆያል እስኪደርቅ። ገበሬ ሙሉ ላይ ነው የሚዘራው። አሁን አንዳንድ ቦታዎች ላይ የተወሰነ በሞተር በሆነ ነገር ምናምን ድጋሚ እንሰራለን እያሉ ውሃ እያወጡ ነው፣ ድጋሚ ውሃ እየገባ ነው። ስለዚህ ሰው ደግሞ ያለውን አቅም አሟጦ እየሰራ ነው ያለው። ግማሹ ተስፋ ቆርጧል። አንዳንዴ ደግሞ በቃ ኢትዮጵያዊነት መሆኔንም ደግሞ አሁን እያስጠላኝ ነው። በቃ ያሳዝናል እንደዚህ አይነት ነገር ሲደረግ። ቢያንስ መረዳዳት መቻል አለብን እኛ ኢትዮጵያዊ ነን። ግን ሁሉም ሰው እንደዚህ እያየ ዝም ሲል ሰው የአቅሙን ያህል በቃ ሰርቶ ካልቻለ በቃ አልቻልኩም ማለት ነው። መሰራት እየተቻለ ግን ሳይሰራ ሲቀርና እንደዚህ ብዙ ንብረት ሲበላሽ ብዙ ነገር ሲጠፋ ሳይ እኔ በጣም ነው ያዘንኩት።
ገበሬዎቹ ያነሱትን ቅሬታ ይዤ የመቂ ከተማ አስተዳደር ምክትል ኃላፊ አቶ ቦንሳ ስለ ጉዳዩ አስተያየት እንዲሰጡ ጠይቄያቸው ነበር። አደጋው በተፈጥሮ የመጣና በከፍተኛ የውሃ ሙሌት ድንገት የተፈጠረ እንደሆነ ገልጸዋል።
እንደዚህ አይነት ክስተት በተለያዩ በድሮ ከ20ና 10ና 20 በፊት የተከሰቱ ነው። ከዚህ በፊት ደግሞ እንደዚህ አይነት ችግር በ80ዎቹ ተከስቶ ነበር። ተከብበዋል እንዲሰብሩ ማዕቅም ይሄ ደግሞ ይከሰታል ብሎ ገምቶ የተናገረም አካል የለም። ቢሆንም ግን መጠንቀቅ እንዳለብንና ሳደሩ ማሳውን አካባቢውን እንዲጠብቅ ሰውና እንስሳት ላይ ጉዳት እንዳይደርስ ሜትሮሎጂ የሀገሪቷ ሜትሮሎጂ አስቀድሞ ተናግረዋል። እኛም ይህንን አሳዝነው
ገበሬዎቹ እስካሁን የደረሰው አደጋ እንዳለፈና ከዚህ በኋላ ላለው ጥበቃ እንዲደረግላቸው ቢያንስ የዘር መግዣ እርዳታ እንኳን እንዲሰጣቸው መጠየቃቸውን በመግለጽ ቦታውን በአፈር ገድቦ መከላከል ከተቻለ ለምን እንዳልተደረገ በመጥቀስ ለተነሳላቸው ጥያቄ ምላሽ ሳይሰጡ ስልኩ ተቋርጧል። ስልኩን ደጋግመን ብንሞክረውም መልሰን ልናገኛቸው ሳንችል ቀርተናል። በተያያዘም በኢትዮጵያ የተለያዩ ክፍሎች እየዘነበ ያለው ዝናብ በመሰረተ ልማት ላይም አደጋ እያደረሰ መሆኑ እየተነገረ ነው። ዝናብ ሲዘንብ ለምን መንገዶች በጎርፍ ይዘጋጋሉ? ለምንስ ይሰነጠቃሉ? መንገዶቹ ሲሰሩ ለምን አስቀድሞ የጎርፍ ሁኔታ ከግምት ውስጥ አይገባም? ለኢትዮጵያ መንገዶች ባለስልጣን ሕዝብ ግንኙነት ኃላፊ አቶ ሳምሶን ወንድሙ ያቀረብኩላቸው ጥያቄ ነው።
በሁለት ከፍለን ማየት እንችላለን። በዋነኛነት አሁን እየደረሰ ያለ ጎርፍ መጠን ከሚጠበቀው በላይ ነው። መንገዶቹ ያስተናግዱታል ተብሎ ከሚጠበቀው ወይ የውሃ መተላለፊያ ቱቦዎቹ ያስተላልፉታል ተብሎ ከሚጠበቀው ጎርፍ መጠን እየጨመረ ነው። ያ በመሆኑ ምክንያት ነው መንገዶቹ ወይም የውሃ መተላለፊያ ቱቦዎቹ ያለውን የውሃ መጠን ማስተናገድ ያልቻሉት። እንግዲህ መንገዱ ግንባታ ሲከናወን አስቀድሞ ዲዛይን የሚሰራው በመስመሩ ላይ በአካባቢ ያለውን የዝናብ መጠን የጎርፍ መጠን መሰረት በማድረግ ነው የውሃ መተላለፊያ ቱቦዎቹም የሚሰሩት። ያም ባገናዘበ መንጎ የተሰሩ ናቸው። ጊዜውና ወቅቱን ጠብቆ ያለውን የዝናብ መጠን ማስተናገድ ይችላሉ። አልፎ አልፎ ግን ከአቅም በላይ የሆነ ጎርፍ ሊከሰት ይችላል ነው። አሁንም እየተከሰተ ያለውም አንድ ወቅቱን ያልጠበቀ ነው፣ ከፍተኛ ዝናብ ነው። ከዛም ባለፈ ጎርፉም እጅግ ከፍተኛ ነው፣ መንገዶቹ ሊያስተናግዱት ከሚችሉት በላይ። ከዚህ አንጻር ነው እነዚህ ችግሮች የሚከሰቱት እንጂ አንድ መንገድ በመስመሩ ላይ ያለውን ትራፊክ ፍሰት ሊያስተናግድ እንዲችል በአካባቢ ያለውን የዝናብ መጠንና የውሃ ፍሰት መጠን ሊያስተናግድ በሚችል መልኩ ነው አስቀድሞ የሚሰራው። አልፎ አልፎ ግን አዎ፣ በተወሰነ ምክንያት በዲዛይን ወቅት ተገቢ ትኩረት ሳይሰጥ አልፎ አልፎ እነዚህ ችግሮች አይከሰቱም ማለት አይደለም። ያንን ትምህርት የሚወሰድበት ማስተካከል ማስተካከያ እንዲደረግበት ነው። አልፎ አልፎ በከተማዎችም ከከተማ ውጭም ባሉ መንገዶች ላይ የውሃ ችግር የሚከሰትበት ሁኔታዎች ሊኖሩ ይችላሉ።
በምዕራብ አርሲ አካባቢ የጣለው ዝናብ 18 ሜትር ያህል ርዝመት ያለው የመሬት መሰንጠቅ አደጋ አድርሷል። እንደዚሁም በድሬዳዋ መግቢያ ላይ ትልቅ አስፋልት መሀል ለመሀል መሰንጠቅ አድርሷል። ምን ያህል ወጪ ያስወጣሉ እነዚህ መንገዶች ተመልሰው በሚገነቡበት ጊዜ?
አሁን ምናልባት እንግዲህ አሁን እዚህ ከሻሸመኔ አላባ ያለውን መንገድ በምንወስድበት ጊዜ ከዚህ አሁን 18 ሜትር ታች እና ወደ 3 ሜትር የተባለ አሁን ምናልባትም እስከ 100 ሜትር ስፋቱ የጉድጓዱ ጥልቀትም እስከ 30 ሜትር የሚደርስ ነው። ይህ መንገድ ግን ከዲዛይን ችግር ጋር የሚያያዝ አይደለም። መንገዱ ራሱ በተሰራ ረዘም ያለ ጊዜ ያስቆጠረ ነው። እስካሁን እንግዲህ ተገቢውን አገልግሎት ሲሰጥ የቆየ ነው። ጥገና ሲከናወንለት የቆየ ነው። እዚህ መንገዱ ከተሰራ ከአስርም ዓመት በላይ ነው። እንግዲህ ይህን ችግር ለመቅረፍ እንዲቻል አሁን የጥገና ስራ ይከናወናል። ምናልባት ወጪውም በሚሰጠው የጥገና አይነትና የግንባታ አይነት የሚወሰን ነው የሚሆነው። ምናልባት እንግዲህ ለግምት ያህል ከሆነ ዋና ዋና መንገዶችን በምሰራ አስር ሚሊዮን ብር በላይ በኪሎ ሜትር የሚጠየቅበት ሁኔታዎች አሉ።
እንግዲህ አቶ ሳምሶን አሁን በግምት ከአስር ሚሊዮን ብር በላይ በኪሎ ሜትር የሚያስወጣ ከሆነ
ከአንድ ኪሎ ሜትር አስፋልት ኮንክሪት መንገዶች ለመገንባት እስከዛ የሚጠይቁበት ሁኔታዎች አሉ። እንግዲህ እስከ መቶ ሜትር ድረስ
በምሳሌነት በምሳሌነት ግምቱን ያስቀመጡልኝ። እንደዚህ ከሆነ ዝናብ ሊመጣ ይችላል በሚል ግምት እነዚህ መንገዶች ለምንድን ነው የማይሰሩት? ዝናብ በዘነበ ቁጥር መንገዶች በተለያየ ቦታ ላይ የሚፈረከሱት ለምንድን ነው?
በዲዛይኑ በአካባቢ ያለው የዝናብ ፍሰት ምናልባትም ከአስር ዓመት ከሀያ ዓመት በፊት ጀምሮ ያለው ይጠናል። ምን ያህል በዛ መስመር ላይ ያለው የውሃ ፍሰት የሚለው ወደ ግምት ውስጥ ይገባል። ከዛም ባለፈ ደግሞ በቀጣይ ደግሞ አመታት አስር ሀያ አመታት ደግሞ የውሃው መጠን ምን ያህል ሊጨምር ይችላል የሚለውም ግምት ይወሰዳል። በዛ መልክ ነው የውሃ መፍሳት ቦቱ መንገዱም የሚጠፋው። ካለበለዛ የውሃ መፋሰሻ ከፍተኛ የውሃ መጠን በሌለበት ሁኔታ ትላልቅ የውሃ መፋሰሻ ቱቦዎች መስራት እሱም በራሱ ይዛራ ነው። ስለዚህ አንድን መንገድም ሲሰራ በመስመሩ ላይ ምን ያህል ትራፊክ ፍሰት ያስተናግዳል ያለውን የትራፊክ ፍሰት በቀጣይ ደግሞ በምን መልኩ የትራፊክ ፍሰቱ ሊጨምር ይችላል የሚለውን ግምት ውስጥ በማስገባት ነው።
አቶ ሳምሶን ወንድሙንና ለዚህ ዘገባ ቃለ ምልልስ የሰጡኝን በሙሉ አመሰግናለሁ።
ወደ ተከታዩ ዝግጅታችን እንለፍ። በወዲያኛው ሳምንት ፋሲካ ሲከበር በዋሽንግተን ዲሲና በአካባቢዋ ያሉ ኢትዮጵያውያን ለበዓሉ እንዴት እንደሚዘጋጁ፣ ገበያው ምን እንደሚመስል፣ እንዴት እንደሚያከብሩት ወደ ስካይላይን የገበያ መንደር ከባልደረቦቼ ሲሆን ግርማና ከሱራፌል ሽፈራው ጋር ብቅ ብለን ያየነውንና ያጠናቀርነውን ዘገባ ጀመር አድርገን በጊዜ ጥረት ምክንያት ለማቋረጥ ተገደን እንደነበር ያስታውሳሉ።
ወደ አባይ ገበያ ጎራ ብለን ባለቤትና ስራ አስኪያጁን የመቶ አለቃ ዮናስ አለማየሁን ወደ ናዝሬት ባልትናም ዘልቀን እዚያ ስራ ላይ ያለ ያገኘነውን ሙሉጌታ አለማየሁን አነጋግረን ነበር። እንዲያው የአጋጣሚ ሞክሼነት እንጂ ወንድማማችም አይመስሉኝም። ለማንኛውም ሁለቱም ያሉትን ሰምታችኋል። ዛሬ ደግሞ ከአባዩ የመቶ አለቃ ዮናስ ባለቤት ከወይዘሮ ጽጌ መንገሻ እንነሳና ወደ ሌሎቹን ዘልቃለን።
ወይዘሮ ጽጌን ያገኘናት እርሷም ለበዓሉ እዚያው አባይ ውስጥ ጉድ ጉድ እያለች ነበር።
የዘንድሮ በዓል እንግዲህ ያው እንደተለመደው ከዚህ በፊት እንደምናደርገው በደንብ ተዘጋጅተናል፣ እየጠበቅን ነው።
የፋሲካን ሰሞን እዚህ ስትሰሩ ከሌላው ጊዜ ምንድን ነው የሚለየው?
ሰው በሚጽሁበት ጊዜ በጣም ትንሽ ርጭ ይላል። ሁለቱም ወር በሙሉ በጣም የቀዘቀዘ ይሆናል። ብዙ ሰው ይጾማል። ባህሉም ቀላል ነገር አይደለም። እኛም ተዘጋጅተን ነው የምንጠብቀው። በጥሬ ስጋውም በበጉም፣ ሌላ እዚህ የሚሸጡ ዱለት፣ ክትፎ፣ ሁሉም ነገር ሬዲ ሆነን ነው የምንጠብቀው። በዚህ ጊዜ ስራ ይበዛል።
ከኢትዮጵያ ጋር ስታስተያዩ እዚህ ያለውን ሁኔታ ልዩነት አለው? ተመሳሳይ ነው? እንዴት ነው ፋሲካ?
መቼም እንደ ኢትዮጵያ አይሆንም፣ ግን ቀላል አይደለም። ያንን ከዛ ከሌላ ሀገር መጥተን እዚህ ባህላችንን አስመስለን በደንብ አድርገን ማክበራችን ቀላል አይደለም። ሰው በደስታ ነው የሚቀበለው። በዓሉ ሲመጣ ግርግር ይኖራል፣ ኦርደር ይበዛል። ያ ሁሉ ግርግር በጣም ደስ ይላል። የበዓሉ ዕለት ጉዝጓዝ እንጎዘጉዛለን።
እዚሁ
ፈንዲሻ፣ ዳቦ ምናምን ቆራርሰን
ሲነግረን ነበር መቶ አለቃ ዮናስ። እዚህ በዓል የሚያከብሩ ሰዎች አሉ፣ በቤተሰብ ደረጃ እየመጡ በግላቸውም እንደዚህ በየራሳቸው ያሉ ሰዎች የሚያከብሩ አሉ ብሎ
የሚያከብሩ አሉ። ጉዝጓዙ ሲያዩ በጣም ደስ ይላቸዋል። እንደውም አንዳንዱ እስቲ ለቡና ይልውሰድ እያለ ወጭቅ አድርጎ ጉዝጓዟን ነው ይወስዳል። እና ያ ለእኛም ጭምር በጣም ያስደስተናል። እኛም ለሰው ፍቅር አለን። በሰው ነው ያደግ ነው የራሳችን ሰው ባይኖር ኖሮ ብዙ በውጪው ዜጋ ወይንም በሌላው ተማምነን አይደለም። የተወሰነ ነጮች እየመጡ ይበሉልናል እንጂ የራሳችን ሰዎች ናቸው እና በራሳችን ሰዎች ነው የምናድገው። እኛም ደግሞ አገልግሎት ስንሰጥ በጥሩ ቅንነት በጥሩ ነገር በማቅረብ ሁልጊዜ
ነው። ባሉ እንዴት ነው የምታገቡት? አሁን እናንተ ሁለታችሁም እዚህ ነው ያላችሁት። ቤተሰብ እንዴት ነው በዓሉን የሚያከብረው?
እኛ በዓል እዚህ ነው የምናከብረው ማለት እንችላለን። ሰውን ካስተናገርን በኋላ ወደ ማታ አካባቢ ዶሮ ሰራለሁኝ። እዚህ አካባቢ የሚውሉ አብረውን የሚያከብሩ ሰዎች አሉ። ቁጭ ብለን ልክ እንደ ቤታችን በዓሉን እናከብረዋለን እና ስራ ቦታችንም ነው ቤታችንም ነው። በዓሉንም እንደዛ እናከብራለን።
መልካም በዓል።
መልካም በዓል። እናንተም እንኳን አደረሳችሁ። ለሁሉም ሰው መልካም በዓል ይሆንለት። መልካም ዘመን።
ከአባይ ወጥተን አንድ ሁለት ሌሎች የኢትዮጵያውያንና ኤርትራውያን ንግድ ቤቶችን ደጆች ተሻገርን እና ሸዋ ገባን። ሸዋ ባልትና ባለቤቱና ሥራ አስኪያጁ አቶ ዮሐንስ ወልድ አረጋይ ሥራ በዝቶበታል። ከነጅ ጓንቱ ወጣና አነጋገረን።
አሁን የመጣችሁት ሸዋ ባልትና ነው። የምንሰራው በሞላ ከኢትዮጵያ የሚመጡ እቃዎችና በተለይ የአምሽ ፕሮዳክት እንይዛለን። ማንኛውም ሰው የማይዘው ነገር ነው። ከአምሽ እቃዎች አብዛኛውን ናቹራልና ኦርጋኒክ ነገሮች ናቸው። ማሮች አሉ፣ ተልባ አወት አለ፣ የተለያየ ፕሮዳክት ነች። ከበዓል ስጋ ዶሮ እንሸጣለን፣ የክትፎ ስጋ እንሸጣለን። ከአምሽ ራሱ የምናመጣቸው እቃዎች አሉ። ዶሮቹ ከዛ ነው የምናመጣው። እንቁላሉ ኦርጋኒክ 100% በተፈጥሮ ነው። እነሱ እንትን የሚሉት ሙሉ ዶሮ ሀበሻ ካልገነጣጠለ ለፋሲካ በተለይ ደስ አይለው። ያው ባህላችን እኛ ስጋ ዛሬ ነው ያስገባነው። ዘግተን ነበር ለሁለት ወር። ልክ በሀገራችን ባህል መሰረት በጾም እኔም ስጋ አልሸጥም። እንግዲህ ያስገባነውን የበሬ ስጋ፣ የበግ ስጋ እና የዶሮ ስጋ ሙሉ ዶሮ አስገብተናል። በጉንም እዛ ታርዶ ይመጣል። ብልቱን ማውጣው እኔ ራሴ ነው። ብልቱን አውጥቼ በአበሻ ስታይል በእኛ ሀገር ስታይል ቅልጥሙን፣ ጎድኑን፣ ደንደሱን ሁሉንም እና ስጋውን ለብቻ አድርጌ ላዘዘው ሰው እዛ ጋር ቡክ አለኝ የመዘገብኩበት። በስማቸው በየተራቸው ሁሉም መጥተው ይወስዳሉ ማለት ነው። አድቨርታይዝ የማደርገው ሙሉ በግ ማዘዝ የምትፈልጉ ትእዛዝ መቀበል ጀምረናል። በሀገራችን ብልት አወጣት ቅልጥም መብላት ካማሮት ሸዋ ባልትና ዘዙ ነው የሚለው። ቨርጂኒያ ከመግባቴ በፊት ኒውዮርክ ሬስቶራንት ነበር እና ከዛ ኤክስፔሪንስ ተነስቼ እዛም ቁጭ ብዬ ለከስተመሮች በሀገራችን ባህል መሰረት ነው ቅልጥሙ ወጥቷል፣ ልጫው የሚሰራው፣ ድሎቱ የሚሰራው፣ ቀይ ወጡ የሚሰራው በሀገራችን ስታይል። በተቻለኝ ወደፊትም አሁንም ጥሩ ስራ ለመስራት እየሞከርኩ ነው ያለሁት። ለራሴ ኮሚኒቲ፣ ለራሴ ዜጎች ጥሩ ሰርቪስ ብሰጥ የኔ ሳትስፋክሽን ስለሚሰጠኝ ትልቁ ነገር ንጹህ ነገር ለኮሚኒቲው ለማቅረብ እሰራለሁ ማለት ነው። የእውነት ምንሽ እኛ እግዚአብሔር ይመስገን ትልቅ ባህል ያለን ህዝቦች ነን። ከአፍሪካ እኔ አፍሪካ ውስጥም ኖር ያለው የእኛ አዲሱን አመት የምትወስጂው ይሄ የጾሙንም ጊዜ ፋሲካን ብታየው ገናውን ብታየው የራሳችን የሆነ አከባበር ባህል አለ ኢትዮጵያን ስንባል እና እግዚአብሔር አሁንም ያብዛን ነው የምለው። በጣም ብዙ ህዝብ አለ እዚህ ዴንቪው አካባቢ። ይሄ ደግሞ የታወቀ ሾፒንግ ሴንተር ነው። ስፔሻሊ ለቨርጂኒያ ህዝብ አንሊሚትድ የሆነ ሰው ነው የሚመጣው። ኦርደሩ በዝቷል። በዛ ነው የምገምተው።
ኢትዮጵያኖች በጠቅላላ ሀበሾች ስጋ ለመግዛት የኢትዮጵያኖች መደብር ይመርጣሉ። ብዙ ቦታ ሱፐርማርኬቶች የተለያየ አይነት ስጋ አለ እና ለምንድን ነው የኢትዮጵያኖች መደብር መርጦ መግዛት?
በጣም ቆንጆ ጥያቄ። እኛ አንደኛ ይህን ስጋ የምናስመጣው የእውነት ለመናገር ውድ ነው። እኔ ቢሉን ባሳያችሁ ራሳችሁ ደነግጣላችሁ። ታርዶ ወዲያው የሚመጣ ስጋ ነው ይሄ። ሌሊት ነው ታርዶ የሚመጡት። ፍሬሽ ነው። ዳስ ዋይ አበሻ ስለሚያውቅ ነው እዚህ ድረስ መጥቶ ተሰልፎ ክትፎ ስጋ ሆነ የበግ ስጋ ሆነ የበሬ ስጋ የሚገዛው። ሌላው ፍሮዝን ወይ ከሳውዝ ነው የሚመጣው ምናምን ፍሮዝን ነው በሞላ። ይሄ ግን ከዚህ 2.5 hours ድራይቭ ላይ ነው ያለው።
በግልጽ ቦታው ሄደው የሚያሳርዱ ሰዎች አሉ
አሉ።
ለምሳሌ
መና ፋርም ብትሄዱ እኔ ሄጃለሁ። በጉን ትመርጣለህ፣ ጋጣ ነገር ከዛ ሄዮንልኝ ትላለህ። ልጆች አሉ፣ ስፓኒሾች ያመጣሉ። እዚህ እያያቸው ያርዱልሃል፣ ወዲያው ገፎ ይሰጡሃል።
ስፓኒሾቹ ለምደዋል ይባላል። መባረክ
ኦፍኮርስ ለምደዋል። አንተ እያያቸው ኮንም እዛ የሚባርኩ ከፈለግኩ አንተ ማረት ትችላለህ። እዛ የሚሄደው ሰው እኔ ባርካለሁ ካለ ቢላውን ይሰጠዋል።
እናመሰግናለን አቶ ዮሐንስ፣ እንኳን አደረሰ።
እንኳን አደረሰ። ታንክ ዩ በጣም።
ከሸዋ ወደ አዜብ ገበያ ቀናን። እዚያም ወይዘሮ አዜብን ራሷን በአል መስላ ዘንጣ ሳይሆን ጉድጉድ ማለቷ ያስታወቀባት ደግሞም ደንበኛም ያስተናገደች አገኘናት።
ሲ 17 ዓመት አርግ ያለሁ በቢዝነስ ዓለም ያው 22 ዓመት አርግ ያለሁ እንግዲህ እግዚአብሔር በረዳኝ መጠን በጤና ህዝቤን መግብ ያለው ማለት ነው። በንጽህና እስካሁን ይሄ ሁሉ አመት በጤና መመገብ ቀላል አይደለም። ለሰው ብዬ ሳይሆን ለእግዚአብሔር ብዬ ነው መሰራው። ብዙ ደንበኞች አሉኝ። እኔ ማገልግያቸዋለሁ በንጽህና፣ እነሱ ማገልግለውኛል በድካማቸው። ጥሩ ነው፣ ህዝባችን መልካም ነው በእውነት።
እንዴት ነው የዘንድሮ የትንሳኤ በዓል አከባበር? እንዴት ነው ገበያው ሰው የሚሸጠው?
ደህና ነው በርግጥ እንደ ሮሮ አይደለም ግን ደህና ነው።
ምንድን ነው እና ያስገባችሁ ለባሉ?
እኛ ያስገባን ቁርጥ፣ የክትፎ ስጋ፣ እንጀራው፣
ዶሮ፣
ቅቤ፣ በርበሬ አለ፣ ሁሉ እሱ አለ። ይኸው አሁን ስገዙ እንዳየዋቸው ዶሮ እንዳሉ አንዳንዱ የተሰራ ዶሮ ይወስዳል። እኔ እሰራለሁ እየሰራሁ ነው እንደዚህ መስያለሁ።
ለዚህ ኮኖ ባል ኮ መስለሻ ወጡ ሰርተሽ እንደዚህ
ወጡ ሰርቼ የሚወስዳለሁ አለ። እሱን ስሰራ ነው ያረፈድኩት። አንዳንዶቹ ደግሞ ተገና ጣጥሎ ታጥቦ ይወስዳሉ። አንዳንዶቹ ደግሞ እንደዚህ ይወስዳሉ፣ ድፍኑ ወስደው ራሳቸው ይገነጣጥላሉ። እና በቃ ይሄ ነው። አይብ አለን፣ የተሰራ ዶሮ አለ፣ ሁሉ ነገር አለ።
ዝልዝል ወጥ፣
በርበሬው፣ ቅቤው፣ አይቡ እንደምታዩት አለ። ቅቤ ከአገር ቤት ይመጣል።
የተነጠረ ነው የሚመጣው?
ተነጥሮ ነው የሚመጣው። ለጸጉር ብቻ ሳይነጠር ይመጣል። የሚበላ ተነጥሮ ነው የሚመጣ። አይብ እዚህ እንሰራለን። ሁሉ ነገር አለ፣ መከለሻው፣ ሁሉ ነገር፣ ሁሉ ከአገር ቤት ነው የሚመጣ።
አንቺ ስራሽ እንዴት ነው ባለ የምታገቡ?
እኔ ያው ሰራለሁ። ድሮም ኃይለኛ ቢዚ ያለ ሰርቻለሁ ብዬ ቤት ያልሄድም። ወለይት ሆኖ ለሚመጣ ሰውም እስከ ፎር በእኛ ማለት ከምሽቱ እስከ 4 ሰዓት ሰራለሁ ማለት ነው። በአማርኛ ስለሆነ ነው እንትን ንግግሩ አንድ ላይ እንዲሆን ሰዓቱ ብዬ እንደዛ ያልኩ። እስከዛ ደግሞ ከቤተሰብ ጋር ሆነን ደመቅ አድርገን እናውለዋለን።
ምንድነው የምታስተላልፈው መልእክት?
ለዚህ ትንሳኤ በዓል የሚያስተላልፈው ክቡራን ካስተመሮቼ ማለት ነው፣ ወንድሞቼ፣ እህቶቼ የሚመገቡ ሁሉ የጤና የበረከት የቅድስና በቤታቸው ሁሉ ሰላም ጤና ይሆንላቸው። ሁሉም ልጆቻቸውም ደግሞ እንደኛ ባህላችን ጠብቀን ምንኖር ያለን ባህላቸው የሚጠብቁ የተባረኩ ይሆኑ። እኛ ለወለጆቻችን እንደሆነ እነሱም ያድርጋቸው። እንደሱ ነው ሁሌ እላቸዋለሁ። ቤተሰቦቼ እድለኞች ናቸው። እስካሁን እንፈራቸዋለን ወልደን እያለን እላቸዋለሁ። እና ይህን የሚመኘው ለህዝቤ ሁሉ ስጸልይም እንደዛ ነው የምለው። ልጆቹ ይህን የበሉ ሁሉ ይባረኩ፣ እግዚአብሔር የሚፈሩ እግዚአብሔር የሚያከብሩ ይሁኑ ነው የምለው። ይህ ነው ምኘቴ። መቼም እዚህ ሀገር ተባርከንበታል። ትምህርትም እንጀራን ፈልገን የመጣንበታለን። ባህላችን ግን ቆንጆ ነው እና የእኛም ባህል እንዲይዙ ልጆቻችን ደስ ይለኛል።
መልካም
በዓል፣ መልካም የፋሲካ በዓል፣ የደስታ የበረከት የጤና ጊዜ እንዲሆንላቸው አመትም እመኛለሁ። ለክቡራን ደንበኞቼ፣ እህቶቼ፣ ወንድሞቼ ናቸው በፍቅር መወዳቸው። ተባረኩ። እናንተም እግዚአብሔር ይባርካቸው። እንደዚህ በቋንቋችን ተናግረን እንድንመሰጋገን ይህን ያደረጋቸው።
በየገባንበት ታዲያ ያገኘነውን ሸማችም ስንጠያየቅ ነበር።
አሪፍ ነው፣ በጣም ቆንጆ።
መጀመሪያ ትመስል ማልበል
ቆንጂት።
ምን ያህል ጊዜ ሆነ?
ወደ 25 ዓመት።
25 ዓመት መቼም ምንም ቢሆን አይረሳም በዓል አይደለም። ፋሲካ ሲመጣ ቅር የሚልሽ ኢትዮጵያ ለመሆኑ ሊከፋሽ ምን አለ?
ሽታ፣ የወጥ ሲሰራ ሽታው።
አሁን የምትፈልጊው ነገር ታገኛለሽ?
ብዙ ነገር ይገኛል እዚህ። ያው እዛ ጉድ ጉድ እሱ የለም እዚህ አለ፣ ግን ስ ናት ሴም ነው። እዛ ውጪ ነው፣ ጓሮ ነው፣ ዶሮ ሲታረዱ ምኑ 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 የተለየ ብዙ ብዙ ነገር አለ። እዚህም አለ፣ ግን ሜቢ ራሴም ስለምሰራው ነው መሰለኝ። እንግዲህ ሜቢ ሰው ሲሰራልኝ ነው መሰለኝ ምስ ማድረገው። እንጀራ ለፋሲካ አይደለም። እሱን እናቴ ነው የማሰራው።
ማለበል ወንድሜ
ኃይለ ኢየሱስ፣
ለምንድን ነው ወደዚህ መጣ ዛሬ?
ለአመት በዓል የሚሆን ነገር ለመግዛት።
እንዴት ነው ዝግጅቱ? የአመት በዓል
እንግዲህ የአመት በዓሉን ዝግጅት ለማድረግ የአመት በዓሉ የሚገዙ ነገሮችን አገኝበታለሁ ወዳልኩበት ቦታ ላይ ነው የመጣሁት።
የት ነው ይሄ ቦታ?
ናዝሬት አሌክሳንደሪያ ውስጥ።
የት ነው?
ናዝሬት ገበያ።
ናዝሬት ገበያ። የት ነው የምትኖረው?
አሌክሳንደሪያ፣ እዚህ ሳውዘን ታወር ላይ ነው የምኖረው።
ዝግጅት እንዴት ነው? ጥሩ ነው የበዓል?
አዎ፣ በእውነት በብዛት ኢትዮጵያውያን የሚኖሩበት ህንጻ ስለሆነ ዝግጅቱ ከአሁኑ ተጀምሯል። በዓል መስሏል። በቃ አካባቢው በሙሉ በዓል ነው የሚመስለው። በሙሉ ሁሉም ያለው ሰው ኢትዮጵያዊ ስለሆነ አገር ቤት ያለው ድባብ እዚሁ አለ ማለት ይቻላል።
ዶሮ፣ ቅቤው፣ በጉ ሁሉም ነገር ዝግጁ ነው።
አዎ፣ እንግዲህ ስጋና አሁን ስጋ ኦርደር አድርጌ ያለው እዚህ ናዝሬት ገበያ ውስጥ እና ያው የበጉንም ደግሞ ከናዝሬት ገበያዎች የሚያከፋፍሉ ሰዎች አሉ። በእነሱ በኩል ኦርደር አድርገውልኛል። አሁን የቀረው ያው የእንጀራ ምናምኑ ነው። እሱን አሁን ኦልሬዲ ይዤ ወደ ቤት እሄዳለሁኝ። ሁሉ ነገር የምፈልገውን ነገር በናዝሬት ገበያ ውስጥ አገኛለሁኝ እዚህ ስካይላይን ላይ።
እሺ፣ ምንድን ነው የምታስተላልፈው መልእክት ለበዓሉ?
ኦኬ፣ እሺ። እኔ ለበዓል ለመላው የኢትዮጵያ ሕዝብ ውድ ወገኖቼ መልካም በዓል እንዲሆንላቸው እንዲሁም አሜሪካ ውስጥ በየስቴቱ ላሉት ኢትዮጵያውያንና በጣም ለምወዳቸው ውድ ጓደኞቼ የቀድሞ የኢትዮጵያ ባህር ኃይል አባላትን መልካም የፋሲካ በዓል እንዲሆንላቸው እመኛለሁኝ። እንግዲህ ለእናንተም በዓል መልካም በዓል ይሆንላችሁ። አመሰግናለሁ። እንዲሁም ለውድ ባለቤቴና ለአባቷ ውድ ባለቤቴ ሰውነት አብይ ትባላለች። በጣም ለእነሱም መልካም በዓል እመኛለሁኝ።
በመጀመሪያ ለመላ ኢትዮጵያ ሕዝብ እንኳን ለፋሲካ በዓል አደረሳችሁ። በመቀጠል ለናዝሬት ከተማ ነዋሪዎች በተለይ ለ09 ትንሿ እስራኤል ነው የምትባለው። 09 ታሪካዊ ቀበሌ ናት። የራሷ መሳሪያ፣ የራሷ ምን ሁሉ ነገር ነበራት። ለማለት ለትንሿ እስራኤል ትባላለች። ለ09 ቀበሌ ነዋሪዎች ጠቅላላ እንኳን አደረሳችሁ።
ከየት ነው እንኳን አደረሳችሁ ምትላቸው?
ከሆነ አካባቢ ብቻ ባያቸው። ለአሜሪካ ካልቻቸው ችግር ነው እኮ። ለመሰለሽ 100 ብር አሁን ለጓደኞቼ 100 ብር 50 ብር ልከላቸዋለሁ። እዚህ መሆኔን ከሰሙ እንዴት ሚስኮል ታረግልናለ ብለው ጭቅጭቅ ነው። ስለዚህ አሜሪካ ነው አትበይልኝ። እና እንኳን አደረሳችሁ በይልኝ።
መራዊት ቢያድግልኝ። እንጀራ
ቤት ነው ባሉ ነው
ምግብ ወዳለበት መሄድ ነው። ነገርኩ እኮ አጎቴ ጋር ኤቭሪ ኖ ኖት ፎር ዘ ሆሊዴይ።
አሁን አጎትሽ ጋር ምትጁ እዛ ስለሚያበቅሉ ነው።
ያ በዓል ደስ የሚለው ከቤተሰብ ጋር ነው። ስለዚህ የት እዛ እሰራለሁ። እቃ አጥባለሁ።
እናመሰግናለን። በዓል ምን ይመስላል?
ጥሩ ነው እንጂ በአሜሪካ ውስጥማ በጣም ጥሩ ነው። ምን ይሆናል? ሁለት ዓመት ሊሆነኝ ነው። አዎ፣ እኔ ከኤርትራ ነው የመጣሁኝ።
እሺ፣
እንግዲህ በዓሉ ጥሩ ነው። አሜሪካ ውስጥ እንዴ ምን ይታጣል? ገንዘብ ከተገኘ ከተሰራ እንግዲህ ጥሩ ነው። እኔ ንግስት ይባላለሁ።
ወይዘሮ ንግስት።
ንግስት? አዎ።
ማን ነው እዚህ ያለሁት?
እዚህ ያሉኝ ልጆቼ።
ስንት ልጆች አሉት?
ሶስት ልጆች አሉኝ። እዚህ
ዋሽንግተን?
አዎ።
አይናፍቆትም ሀገር?
ይናፍቀኛል እንጂ በጣም እሄዳለሁ።
ይሄዳሉ
መለስ ነው። አዎ።
ወይዘሮ ንግስት ለመሆኑ
ሀገር ይሆናል እንዴ?
እውነት ነው።
ስደት እንደ አሜሪካ ሆነ መንገድ።
ለመሆኑ የበዓል አከባበር እንዴት ነው ወይዘሮ ንግስት? እዚህ
በጣም ጥሩ ነው። እኔም እንግዲህ እንደ ሀገራችን ባህል ነው የምናከብረው። እንደዚህ ሀገር ሳይሆን እንደ ሀገራችን ባህል እናከብረው።
ምን ያደርጋሉ እስቲ ንገሩ፣ ያጫውቱ።
እንግዲህ ጾሙን ጾሙነናል። ስግደቱም እየሰገድ ነው። አሁን ደግሞ ለፍስክ የሚሆኑት ዶሮዎች እና በጎች እንገዛለን።
ልጆቹ መቼም ደስተኛ ናቸው። እርሶ
በጣም 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 ደስተኞች ናቸው።
የት ቤተ ክርስቲያን ነው እዚህ?
ሁሉም ጋር ሄዳለሁ። ኪዳነ ምሕረት ቤተ ክርስቲያን ሄዳለሁ። መድኃኔዓለም ቤተ ክርስቲያን ዲሲ ሄዳለሁ። በዚህ
እና አሁን ዛሬ ምን እያደረጉ?
እንግዲህ ስጋ፣ ፖፕኮርን፣ ሌላ ለአውደ አመት የሚሆኑ ነገሮችን እየገዛን እንደ ሀገርማ የሚጣፍጥ የለም። እንኳን አደረሳችሁ፣ እንኳን አደረሰን። አብሮ እንግዲህ አገሮቻችንም ሰላም ይሁንልን። የሚመጣው አመት እንግዲህ ተስፋ አደርጋለሁ የአገሬ ሄጄ በዓሉን ለማሳለፍ ፈልጋለሁ፣ እመኛለሁ።
ጤና ይስጥልኝ። እንደምንድን ነሽ?
እግዚአብሔር ይመስገን።
ማን ልበል ንገሪኝ።
ኤልሳቤጥ ግዛው አጎናፍር እባላለሁ።
እንዴት ነው የዘንድሮ በዓል ኤልሳቤጥ?
የዘንድሮ በዓል በጣም በጣም ደስ የሚል ነው። በጣም ደስ የሚል ነው። ከሀገራችን ብዙ የተለየም ነገር የለም። ያው አገር ስለሆነ ይናፍቃል እንጂ እዚህ በናዝሬት ገበያ ውስጥ ብዙ ነገሮች አሉ። እኛ ከከተማ ወጣ ብለን በጎች ማሳረደን ቤታችን እናመጣለን። ዶሮ አለ፣ ዳቦ አለ፣ ጠጅ አለ፣ ጠላ አለ። ሁሉ ሙሉ ሁሉ ዝግጁ ነው።
የት ነው የምትኖሪው ለመሆኑ?
ቨርጂኒያ።
የዘንድሮ በዓል አሁን ለምሳሌ እዚህ ስትመጪ ምን ፈልገሽ ነው የመጣሽው?
እዚህ የመጣሁት ዛሬ የህማማት የጉልባን የሚበላበት ቀን ነው እና ለዛ ቡና ለማፍላት ከሰል ቡና እጣን ለመግዛት ነው የመጣሁት።
በምንድን ነው የምትለየው ከሀገር ቤት ውጭ ራቅ ብለሽ መኖርሽ?
እኔ እንደውም በመጀመሪያ እዚህ እንደመጣሁ ጊዜ አሜሪካን የሚባለው የት ነው ልፈልገው ብሎ ብዬ ነበረ። በምንም አልለየውም፣ ምክንያቱም ሁሉ ነገር እዚህ አለ፣ ሰው አለ፣ ፍቅር አለ፣ ህብረት አለ። ግን አገር ስለሆነች መቼም አገር ምን ጊዜም አትረሳም። አገር ነች፣ እናት አገር እንጂ ምንም የጎደለ ነገር የለም። እግዚአብሔር አሜሪካን ላይ ወርቅ ይዝነብባት።
አሜን።
ስቴዲየም ዙሪያ ላይ ሆቴል አለኝ፣ ከዛ አካባቢ ነው የመጣሁት። ያው ግን እዚህም ደግሞ ከዛ በበለጠ ብዙ ነገሮችን አሁን እኔም በሌላ ስቶሮች ውስጥ የማቀርባቸው ነገሮች አሉ። ቁሌት፣ አይብ፣ እርጎ በየስቶሮች አከፋፍላለሁ።
ለዚህ ለበዓሉ
ለበዓሉ
እዚሁ ነው የምትሰሪው ወይስ ከኢትዮጵያ ሰርተሽ?
ከቤቴ ሰርቼ እዚህ በትርፍ ሰዓቴ 8 ሰዓት ሰራለሁ፣ ከሰኞ እስከ ቅዳሜ። በትርፍ ሰዓቴ ደግሞ ማታ ስገባ ቁሌት፣ አይብና እርጎ ስቶሮች ውስጥ አከፋፍላለሁ። አሜሪካን ሀገር ኢትዮጵያ 10 ጊዜ ታስበው አንዴ ነው የሚገዛው። አሜሪካን ሀገር ግን ገንዘብ ካለ የፈለገ ነገር መግዛትና የፈለገ መስራት ከተቻለ የፈለገ መሆን ይቻላል። የማይሰራ ሰው ግን አሜሪካን መምጣት የለበትም።
በጣም ደስ የሚል ዝግጅት ነው። በጣም ደስ ይላል ይመስላል። በጣም እግዚአብሔር ይስጥልን። መልካም በዓል ይሁንልሽ
ለሁላችንም። እሺ፣ ለሁላችንም።
የበዓሉ ዝግጅት ሞቅ ብሎ ሰንብቷል። በእርግጥ እንደ ኢትዮጵያ አይሆንም እንጂ ሁሉም ናቸው ይህንን የሚሉት። ለበዓሉ ኢትዮጵያዊ ወደሚበዛበት ዋሽንግተን መጣሁ የሚለው የለንደኑን ነዋሪ እዚያው መንደር ውስጥ ድንገት አገኘ ነው።
አገር ቤት ቢሆን ቄጤማ ወይ ሽታ ወይ የበቆዳ ሚል ምናምን እንሰማለን፣ በግም ምናምን። እዚህ ምንም የለም፣ ሁሉም ወደ ስራ ነው የሚሮጠው።
ለንደን እንዴት ነው ይሄ በዓል የሚከበረው?
በጣም ደስ ይላል። እንግዲህ ብዙዎቻችን እንደው እንደ ኢትዮጵያ ነው የምናከብረው ማለት እንችላለን።
እዚህ ከመጣ በኋላ አሜሪካ የሚኖሩ ኢትዮጵያውያን ምንም አይነት ይሁን በዓል ሲያከብሩ አጋጥሞ ያውቃል?
አይቻለሁ።
የዘመን መለወጫ እዚህ ነበርክ?
ነበርኩኝ።
መስቀል ነበረ፣ ገና ነበረ፣ ጥምቀት ነበረ። ታቦት ሁሉ ይወጣል?
ይወጣል። አዎ፣ ደስ ይላል። የቤተክርስቲያኑ ማህበሩ ሶሳይቱ እዚህ ብዙ
በሙስሊሞቹም በኩል እንደዚሁ የተለያዩ ባህሎች አቸው።
አረ በጣም ደስ ይላል። እንደውም ብዙ ሳምቡሳ በልቼ ሁላ ቀን። አይ ደስ ይላል። ምንድን ነው ያየሁት ከአውሮፓው ጋር ያየሁት ልዩነቱ ትንሹ ምንድን ነው፣ እኛ ብዙ ሰዓት አለ መሰለኝ አውሮፓ ውስጥ እና እንገናኛለን። አመት ባሉ ደስ ይላል። አሁን ለዛሬ እንኳን ለፋሲካ በዓል ዛሬ የሚታረድበታል አሳርደው ጊዜ ስለሌላቸው ነው። እኛ ግን ቅዳሜው ነው የምናሳርደው። ህይወት የምናሳርድበት ቦታ አለ
ማለት ለንደን ማለት ነው።
ለንደን ባይሆንም ገዝተ የሚሰራራውም ይዘጋጅበታል። ደስ ይላል። እዚህ ግን ቀደም አሁን አመት ባሉ ሁሉ ዛሬ ወጥ ምናምን ይሸታል። በየቤቱ
ቀደም ብሎ ነው ትእዛዝም የሚተላለፈው።
እሱ ነው መልካሙ አበጋዝ ይባላል። የካሳንቺስ ስጋ ቤት ዋሽንግተን ጋር በግ ለማስቆረጥ ያለው ወረፋ ገርሞኛል። ገና ሳይደርስ እና የጊዜ መሰለኝ ከስራ ጋር ከኑሮ ጋር ይመስለኛል።
ግን እነሱ አሁን ያነጋገርናቸው እዚህ አካባቢ ያሉ ነዋሪዎች
ኦፍኮርስ አዎ ደስ ይላል። አዎ ወይ ደስ ይላል። ለንደንማ የለም ማለት ህዝብ ብዛትም ስታየው ትንሽ ነው። ከኢትዮጵያው ጋር ነው የምለው አሁን ከኢትዮጵያው ጋር ነው ደስ ይለኛል። አሁን በዚህ ሰዓት የበቆዳ ምናምን ሲል ደስ አይልም? ደስ ይላል እኮ ቄጤማ ምናምን ደስ ይላል። ኩበት ምናምን ኮባ ተሸክመን ምናምን ደስ ይላል። አገር ልብስ ለብሰው ምናምን በጣም ደስ ይላል። ውይ በጣም ደስ ይለኛል። አረ በጣም ደስ ይላል። በጣም ደስ ይላል። እዚህ ሀገር እንደዚህ የቤተሰብ ኑሮ እንጂ በአሁን አመት በዓሉ ይኸው ስጋው ሲገዙ ምን ሲሉ ደስ ይላል። ጸጉሬንም ተቆረጥኩ ነገ ወረፋ ስለሌለኝ። ባይነግሩ ይኖረው ነገ ወረፋ ሊይዝ ነበር ማለት ነው። ስለዚህ ደስ ይላል። እንግዲህ ለሁሉም እዚህ ሀገር ላለው ኢትዮጵያን ወንድሞቼ፣ እህቶቼ ሙስሊሙም ክርስቲያኑም መልካም አመት በዓል መልካሙን እመኝላችኋለሁ። ሁላችንም ሀገራችን ገብተን ኑሯችን አገር ቢያደርግልን ደስ ይለናል። ሁሉ ነገር ተስተካክሎልን
በጣም እናመሰግናለን። ለአንተም እንዲሁ መልካም።
አሜን 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 አሜን።
የስካይላይን የገበያ መንደር በበዓሉም ባዘቦቱም ውበቱና ሙቀቱ ድንቅ ነው፣ ከፊቱም ከጀርባውም። ሌሎች ገጽታዎቹን ደግሞ በሌላ ዝግጅት እናስጎበኛችኋለን። የአይፎን አምራች በሆነው በአሜሪካዊው አፕል ኩባንያና በአሜሪካ መንግስት መካከል ተካርሮ ስለሰነበተው ንትርክና ምናልባትም በሌሎች አጋጣሚዎች ሊቀጥል ስለሚችለው መፋጠጥ ንግግር ጀምረናል። በነገራችን ላይ በኩባንያውና በመንግስት መካከል ትንቅንቅ ያለባቸው ሌሎች 11 ጉዳዮች እንዳሉ USA Today የሚባለው ጋዜጣ በቅርቡ ዘግቦ ነበር። የአሜሪካ መንግስት የኤሌክትሮኒክስ መረጃ ማግኘት ፈልጋለሁ የሚልባቸው 11 የፍርድ ቤት ትዕዛዞችን ካሊፎርኒያ፣ ኒውዮርክ፣ ኢሊኖይ፣ ማሳቹሴትስ እና ኦሃዮ ጠቅላይ ግዛቶች ውስጥ አውጥቶ ነበር። የአፕል ነገረ ፈጅ ማርክ ዝዊሊንገር በጽሑፍ በሰጡት መልስ በተጠቀሱት አይፎኖችና አይፓዶች ላይ አፕል እንዲሰጥ የተጠየቀውን አገልግሎቶች አንዱንም እንደማይሰጥ አስታውቀዋል። ይህንን ንግግርና የመፋጠጥ አዝማሚያ ባለሙያዎች እንዲተቹበት ጠይቄያለሁ። በቅድሚያ የሲሊከን ቫሊው ኢንጂነር አቶ ተሻገር ተስፋዬ ያሉትን ላስደምጣችሁ።
እንግዲህ ከኮምፒውተሩ ዓለም ውስጥና በዛ ስራ ላይ ያለን ሰዎች አፕል የያዘውን አቋም ነው የምንደግፈው። ምክንያቱም እርግጥ አሁን ጨዋታው ምንድን ነው? አፕል ይህንን ኢንፎርሜሽን ከከፈተ የት ላይ ነው ገደቡ? የት ላይ ነው የሚቆመው? ምንስ ሌላ ነገር ስቱን ይባላል ገባ? እና እርግጥ ፕራይቬሲ በተለይ በአሜሪካ በጣም ትልቅ ትኩረት የሚሰጠው ነገር ነው። ምክንያቱም ፌደራል ጋቨርንመንቱ በጥርጠራም ይሆናል የሚጠይቀው ኮርት ኦርደርም አንፈቶ ይሆናል። ግን ምንድን ነው ዋናው ይሄ ኢንፎርሜሽን? ያው እርግጥ ነው ያው ፌደራል ቢሮ ኦፍ ኢንቨስቲጌሽን ኢንፎርሜሽኑን አገኝቷል። ግን ሰርከምቨንትም ተደርጎም ቢሆን ባይሆንም ማንም አያውቅም። ግን የአፕል ፖዚሽን ኢዝ ኢምፖርታንት እና በተለይ ኢንዱስትሪን በሚመለከት ስትመለከት ጉግል፣ ፌስቡክ፣ ሁሉም ትላልቅ ኮምፒውተር ካምፓኒዎች ያንን ኢንፎርሜሽን ለከስተመሮቻቸው መጠበቅ ኢምፖርታንት ነው ብለው ስለሚያምኑ ሁሉም አንድ ላይ አፕልን ደግፈዋል። በዛ በሚመለከት አይ ቲንክ የአፕል አቋም ለእኔ ሞር
በኢንተርኔት ላይ ከሚካሄደው እና በኢንፎርሜሽን ቴክኖሎጂ መሳሪያዎች እየተጠቀሙ ከሚካሄደው ጦርነት ጋር ተያይዞ ፌዴራል ምርመራ ቢሮው የሰዎችን ደህንነት ለመጠበቅ ነው የምፈልገው፣ ይሄንን መረጃ መከፈት አለበት ብለዋል በአንድ በኩል። በሌላ በኩል ደግሞ ይሄ የግል ገመናን የመግለጥ ወይም ደግሞ የሰዎች ህይወት ውስጥ ያለመግባት የሚባል ከስነ ምግባር ጋር የተያያዘ ችግር አለ። ሁለቱ የሚጋጩ ነገሮች ናቸው እና የአፕልን አቋም ሲደግፉ በዓለም ዙሪያ ያሉ ለነገሩ ኤፍቢአይንም የሚደግፉ አሉ። ግን የሚደግፉት እነዚህን የጦርነት ስጋቶች ባሉበት ሁኔታ እንዴት ነው ማቆምና መቆጣጠር የሚቻለው? እንዴት ነው መጋፈጥ የሚቻለው እነዛን ስጋቶች? ታዲያ
ምን መሰለ ባላንሲንግ ነገር ነው። ምክንያቱም ምንድን ነው አሁን ለምሳሌ አንዳንድ ሀገሮች አሁን ለምሳሌ ቻይናም ራሱ መቼ ነው የዛሬ 7 ዓመት 8 ዓመት ማይክሮሶፍት ትልቅ ፕሮጀክት አሸንፈው ቻይና ውስጥ ዲፕሎይ ለማድረግ ፈልገው ሶፍትዌራቸውን ሶርስ ኮዱን ዊች የሰሩትን የዊንዶውስ ኦፕሬቲንግ ሲስተም ኮዱ ማየት አለብን ለምሳሌ ብለው ጠየቁ። ለምንድን ነው እንደዚህ ያደረጉት? እንዴት የማይጠብቁት ነገር እዛ ውስጥ እንዳለ ወይም ከነሱ ላይ መረጃ የሚሰበስብ ነገር እንዳለ ለማየት ብለው ይሆናል።
አሁን ውዝግብ ተፈጥሮ ነበር በሱ ጉዳይ ላይ
እና እንዴት ነው እርግጥ እዚህ ሀገር የሰው መብትና ኢንፎርሜሽን በጣም ከበሬታ እናንትን ይሰጠዋል። ግን ሌላ መሳሪያዎች እና ሌላ ዘዴዎች አሉ። ለምሳሌ አሁን የስኖደን ኢንፎርሜሽን የሚያሳየው ምንድን ነው? በሌላ ዘዴዎች ኢንፎርሜሽኖች እንደሚሰበሰቡ እና የመረጃ ኦርጋናይዜሽኖቹ እና ኤፍቢአይም ሆነ ሌሎቹ ትላልቆቹ በዘመናዊ መንገድ ያንን ኢንፎርሜሽን መሰብሰብ ይችላሉ ኦልሬዲ። እና በዛ ያለው ኤሪያ ላይ ሪሰርች አድርገው ሞር ካልተሰራ በስተቀር አፕል፣ ምክንያቱም እንዳልኩት ነው ዛሬ አፕል ይህንን ነገር ለኤፍቢአይ ተከፈተው ነገ የት ነው የሚያቆመው? ነው እና ማቆሚያ ስለማይኖረው ያን እንደዛ ደግሞ ሲሆን ደግሞ ተጠቃሚው ሰው ደግሞ ሞር ኮንፊደንሱን ያጣል። ገባ? እና አፕል ከፍቶ የሚሰጥ ከሆነ እርግጥ ነው የምደብቀው ነገር የለም እስከዚህ ድረስ ከፍቶ ቢታይ ባይታይ ለእኔ የሚጎዳኝ ነገር የለም። ግን ፐርሰፕሽኑ በጣም መጥፎ ይሆናል እና እሱንም ለመጠበቅ ብለው ነው አፕሎች አልከፍቱም ያሉት። እና
ትክክል ነው። ወደዚህ
አወዛጋቢ እና ከባድ ነገር ነው።
አወዛጋቢ ነው። ወደፊትም በስፋት ሌሎችንም እንደዚሁ ባለሙያዎች ጨምረን በዚህ ላይ እንወያይበታለን አቶ ተሻገር። ምክንያቱም ይሄ በአንድ በኩል መንግስታት የዜጎቻቸውን ደህንነት የመጠበቅ የሀገሮችን ደህንነት የመጠበቅ የዓለምን ሰላምና ደህንነት የመጠበቅ ኃላፊነት አለባቸው። በሌላ በኩል ደግሞ ህገወጥ አድራጎት ላይ የተሰማሩና ጅምላ ግድያ ሊፈጽሙ የሚፈልጉ ወገኖች ደግሞ ለህግ አይገዙም፣ ለሞራል አይገዙም እና ኢንፎርሜሽን ቴክኖሎጂን እንደፈለጋቸው ሊጠቀሙ ይችላሉ። በሌላ በኩል ደግሞ እነዚህ ህግጋት አሉ፣ እነዚህ የስነ ምግባርና የህግ መለኪያዎች አሉና እንዴት አድርጎ አጣጥሞ መሄድ እንደሚቻል ምናልባት እንደ ኢትዮጵያ ላለው አገር ብዙ ትምህርት ሊሰጥ ይችላልና ሰፋ አድርገን እንመለስበታለን። ለመሆኑ ኤፍቢአይስ ቢሆን መግባቱ ትክክል ነው ወይ? አያስጠይቀውም ወይ?
እንግዲህ ደህንነት የአሜሪካን ህዝብ ደህንነት ለመጠበቅ ነው እንጂ ነው የሚሉት። ስለዚህ እርግጥ የሚያስፈልጉ ኢንፎርሜሽኖች መሰብሰብ ይኖርባቸዋል። ምክንያቱም የእነሱን ዓላማም ህዝቡን አደጋና ችግር ለመጠበቅ ነው። ኢንቴሊጀንስ እንትኑ የራሳቸው ዘዴዎች አላቸው። አሁን እንዴት እንደገቡበት አይነግሯቸውም። ለአፕል ግን ዘዴ ያለው ማለት ነው። እና ሁልጊዜ ያው እንደምንለው ነው እኛ ሶፍትዌር የሰው ልጅ ተጻፈው ድረስ ሁልጊዜ ስህተት ይኖራል። እና እዛ ስህተቱን ያንን ኤክስፕሎይት አድርገህ ዘዴ አግኝተህ ልትገባበት የምችል መንገድ የሰው ልጅ እስከጻፈው ድረስ ይኖራል። ያንን ተጠቅመው ነው ይባላል። ግን እርግጥ ነው ኤስቢአይም ደግሞ ገብቶ ማየት አለበት። ግን ሌላ ዘዴ ያገኙበት ነው። በሌላ ዘዴ ገብቶ ያገኙት ለማለት
መግባቱ ራሱ ጥፋት አይሆንበትም ወይ ነው ፍርድ ቤት ተይዞ ቢኬድ ይሄ ጉዳይ ፌዴራል ምርመራ ቢሮውን አያስጠይቀውም ወይ ነው እንግዲህ። ምናልባት እነሱ የትኛው ይበልጣል መጠየቁና መልስ መስጠቱ መቀጣቱ ይበልጣል ወይስ የሚመጣውን ሸክም መያዙ ይበልጣል ከሚል ማመዛዘንም ሊሆን ይችላል።
ልክ ነው።
ንግግሩ ይቀጥላል። ሜሪላንድ የሚገኙትን የሶፍትዌር አዘጋጅ፣ የሞባይል አፖች ሰሪና የዌብሳይቶች አናጺ የብሌን ኮርፕ ዋና ስራ አስኪያጁን አቶ ሚካኤል እንዳለንም ቀደም ሲል ውዝግቡ እንደተጫረ አነጋግሬያቸው ነበር።
ፕራይቬሲ ማለት ይሄ የግል ኢንፎርሜሽንን ለሌላ ሰው ሼር አለማድረግ እዚህ ሀገር አሜሪካን ሀገር ውስጥ ለምሳሌ ስፔሻሊ ማንም የማንንም ኢንፎርሜሽን ሊያይ አይችልም፣
የግል መረጃ የግል ምስጢር
ማንም ሰው ሊያይ አይችልም የሚል ህግ አለ መጽሐፉ ላይ ኮንስቲቱሽኑ ላይ። እና ምንድን ነው ህጉ የሚለው ይሄ አራተኛ አመንድመንት የሚሉት አለ። መንግስት ሄዶ ዳኛ ጋር ዳኛን አሳምኖ የዚህን ሰውዬ መረጃ ማግኘት አለብኝ ምክንያቱ ለዚህ ነው ብሎ ዳኛውን አሳምኖ ብቻ ነው የግል ዴታ የግል መረጃ
መረጃዎችን
መረጃ የሚያገኘው ኦር ማየት የሚችለው። ግን ምን ሆነ ከ9/11 በኋላ በ2000 ዓ.ም ላይ የሆነው
ከኒውዮርክ ዋሽንግተን የሽብር ጥቃት ወዲህ ማለት
ከዛ ጥቃት በኋላ ምንድን ነው የሆነው? መንግስት ህዝቤን መጠበቅ አለብኝ ብሎ ለምሳሌ ስልክ ሰው ሲያወራ ስልኩን መቅዳት፣ ማን ከማን ጋር እንዳወራ እንደዚህ አይነት መረጃ መሰብሰብ ጀመረ። አሁን እንግዲህ ለአሁኑ ሰሞን ዜና ብንመጣ ምንድን ነው የሆነው? ልክ አንተ ልክ እንዳልከው አፕል ጥቃቱን ያደረጉት ሰዎች ይጠቀሙት የነበረው ስልክ ነበረ እና ውስጡ ስልኩ ውስጥ ምን እንዳለ ግን ማየት አይቻልም። አፕል የፕራይቬሲ ኢሹን ስለሆነ እዛ ስልክ ላይ ያለውን እዛ ስልክ ላይ ያለውን መረጃ ማንም ሰው ሊያገኝ አይችልም ያለ ፒን ኮድ። አሁን እንግዲህ ፍርድ ቤት ሄደው ከፍርድ ቤት የዳኛ ትዕዛዝ አምጥተው ለአፕል ሲሰጡ
በህገ መንግስቱ መሰረት ማለት ነው፣ በአራተኛ ማሻሻያ መሰረት
ህገ መንግስቱ ያስገድዳል ካምፓኒዎች እዚህ ሀገር ሲሰሩ በህገ መንግስቱ አኳያ ነው የሚሄዱት እና እምቢ ማለት አይችልም አፕል። እኔ አንደርስታንድ ባረገውም ለምን እምቢ እንደሚሉ
ይችላሉ ወይ እምቢ እያሉ መቆየት።
ያው እንግዲህ እዚህ ሀገር ጦርነቱ አፕል ካውንተር ክሌም የሚባል ነገር አለ፣ ሊከስ ይችላል መንግስትን እንደዚህ ማድረግ አትችልም ብሎ። ግን በመጨረሻ ያው ጊዜ ሊፈጅ ይችላል እንጂ በመጨረሻ የሚገባኝ ነገር ምንድን ነው ይሄ አራተኛው በህገ መንግስቱ ላይ ያለው ማሻሻያ እስከ ዛሬ ላለፉት 200 ዓመቶች ሲጠቀሙበት የነበረ ነገር ነው። ስለዚህ ዳኛ አምኖ ዳኛ ትእዛዝ ካሳለፈ ድርጅቶች መከተል አለባቸው። የዚህ ሀገር ሲስተሙ እንደሱ ነው የሚሰራው።
ለነገሩ ይሄ እንኳን የህግ ጉዳይ ነው፣ ከኢንፎርሜሽን ቴክኖሎጂ ጋር የተያያዘ አይደለም። ይሄ ጥያቄ መንግስት ትእዛዙን ያወጣው በወረዳ ደረጃ ካለ ፍርድ ቤት ነው፣ ከአንደኛ ደረጃ ፍርድ ቤት ነው ያወጣው። ይሄ ነገር አፕል እንደተቃወመ ቢቆይ ወደሚቀጥለው ደረጃ የማደግና እስከ ጠቅላይ ፍርድ ቤት ድረስ የመሄድ እድል ይኖረዋል ወይስ ደግሞ አሁን ዳኛው የሰጠው ትእዛዝ ነው ተፈጻሚ መሆን ያለበት? በእናንተ ኩባንያ ብታዩትና እንደዚህ አይነት ሁኔታ ባያጋጥማችሁ?
ይሄዳል እንጂ ጥሩነቱ የአፕል ኩባንያ የራሳቸው አቅም አላቸው። ስለዚህ የእነሱ ሎየሮች ይሄን ነገር የሚችሉትን ያህል ይገፉታል እና እስከ ከፍተኛው ፍርድ ቤት ይሄዳል። ለምንድን ነው ይሄ አስፈላጊ የሆነው? ምንድን ነው ለመጀመሪያ ጊዜ ነው ኩባንያዎች እንደዚህ የሚገደዱት። እስከዚህ በፊት አይደል ነው ምን ያህል አድማጮች ሰምተው እንደሆነ ግን ኤድዋርድ ስኖደን የሚባል አንድ ሰራተኛ ከዚህ በፊት
ስቴትስ የደህንነቱ መስሪያ ቤት ተቀጣሪ የነበረ
ከዛ የመንግስትን መረጃዎች አውጥቶ ለፐብሊክ ያሳየ ነው እና ከዛ በፊት አየህ ማንም ሰው ምንም አይልም ነበር። አፕልም ዝም ብሎ ኢንፎርሜሽናችን ይሰጥ ነበር ለመንግስት። አሁን ግን ቢካዝ ኢንፎርሜሽኑ ስለወጣ ይሄ ለመጀመሪያ ጊዜ ነው ከዛ በኋላ መንግስት ኩባንያን አስገድዶ ኢንፎርሜሽን ለማግኘት ሲሞክር እና ጥሩ ነገር ነው፣ ለሁሉ ሰው ጥሩ ነው ይሄ ነገር። ሁሉ ሰው እዚህ ሀገር ማውራት መቻሉ፣ ስለዚህ ነገር መነጋገሩ ህዝቡን እንዲነቃቃ ያደርገዋል። የትኛውን ኢንፎርሜሽን ስልኩ ላይ ማስቀመጥ ወይም ይችልና እንደ አለመቻሉ የቱ ጋር ባውንደሪዎቹ እንዳሉ ለማወቅ ይረዳል ብዬ አስባለሁ።
አቶ ሚካኤል፣ ይሄ በአሜሪካ መንግስትና በአፕል ኩባንያ መካከል የተነሳው ውዝግብ ሰውን እንዲሁ በሀሳብ በአስተሳሰብ ደረጃ አጣብቂኝ ውስጥ የሚከት ነው፣ ለግል ፍርድ ማለት ነው።
አፕል መስጠት አለበት ወይስ መስጠት የለበትም? መንግስት የሚጠይቀው ለህዝብ ለሀገር ደህንነት ሲባል ነው ይሄ ስራ መሰራት ያለበት ነው የሚለው፣ አፕል ደግሞ የተገልጋዮችን ገመና ምስጢራቸውን መጠበቅ አለብኝ እንደውም እነዚህን ምስጢሮች ባጋለጥ ለበለጠ አደጋ ነው የሚጋብዘው የሚል ሐሳብ ነው ያለውና ትልቅ አጣብቂኝ ነው ለተመልካች። እርሶ እንደ ባለሙያ ሲመለከቱት ወደ የትኛው ወገን ያዘማሉ?
አዎ ልክ ነው። እኔ የአፕል ኩባንያ አቋም ይገባኛል፣ ግን መንግስት ደግሞ የሚጠይቀው ሁሉን ስልክ ክፈት አይደለም። እሱ መጀመሪያ የነበራቸው ጥያቄዎች እሱ ነበረ። የመንግስት መርማሪ ኮሚቴው እሱ ነበር የፈለገው፣ ሁሉን ስልኮች
መድረስ እንዲቻል፣ በድብቅ ማየት እንዲቻል፣ መሽለክ እንዲቻል እድል ይፈጠር ነው። ንድፉን ስሩት ነው።
አዎ መግቢያ ስጡን፣ የኋላ ቁልፍ ስጡን፣ እኛ የፈለግነው ስልክ ውስጥ ከፍተን መግባት እንድንችል ነበር። አፕል ኩባንያ ትልቅ ክሬዲት ይገባዋል በዚህ እምቢ አለ። ስለዚህ ሳን በርነርዲኖ ለሆነው የጥቃት አኳያ ግን እኔ የመንግስትን ፖዚሽን ነው የምደግፈው። ምክንያቱ ለምንድን ነው? መንግስት እየጠየቀ ያለው ይሄን ሁሉን ስልኮች ክፈት አይደለም፣ ከዚህ በኋላ እሱ አይደለም ጥያቄው፣ ይሄንን የእነዚህን ሰዎች ስልክ ብቻ ክፈት ነው እያለ ያለው። እኛ የምንኖርበት ሶሳይቲ ውስጥ ለ223 ዓመት አሜሪካን ሀገር ስትኖር በዚህ ደንብ ነው ዳኛ አምኖበት ዳኛው ትእዛዝ እስካሳለፈ ድረስ ኤንድ የአፕል ኩባንያ እድል አለው ነው ሊከስ ይችላል፣ ካውንተር ክሌም ሊያደርግ ይችላል እስከ ከፍተኛው ፍርድ ቤት ድረስ። ከፍተኛው ፍርድ ቤት መጥቶ ክፈት ካለ አፕል መክፈት አለበት ብዬ አምናለሁ።
እንዲህ አይነቱ ምክር በዚህች አገር ከህግ በላይ የሆነ ማንም የለም የሚል አቋም ያላቸው ወገኖች ደጋግመው በየመድረኩ የሚሉት ነው። አፕልስ ለዚህ ይገዛ ይሆን?
ለዛሬ እዚህ ላይ ቆም እናድርግና ለቀሪው ክፍል በሳምንት ውስጥ መለሳለሁ። አቶ ተሻገር ተስፋዬንና አቶ ሚካኤል እንዳለን አብዝቼ አመሰግናለሁ። አሁን ባልደረባዬ ሱራፌል ሽፈራው ዲጄ ፋትሱ አንዲት እርሱ በእሱ አባባል ነው ቀዳ ያለች ያላትን ዘፈን ጋብዟችኋል። እስከ ማጠቃለያው ቆምኩሟል።
የማጠቃለያውን ዜና ላሰማችሁ። እንግሊዝ ውስጥ በማንቸስተር ዩናይትድ ስታዲየም ውስጥ የተገኘና የሚፈነዳ እንደሆነ የተጠረጠረ መሳሪያ በተሳካ ሁኔታ እንዲወገድ ተደርጓል ዛሬ። ይሁን እንጂ መሳሪያው ፍጹም የእውነት ከመምሰሉ በስተቀር ቀድሞም የሚሰራ እንዳልነበረ የማንቸስተር ፖሊስ ገልጿል። መሳሪያው ከታየ በኋላ ማንቸስተር ዩናይትድ ከቦርንማውት ጋር ሊያደርገው የነበረው የፕሪምየር ሊጉ የፍጻሜ ግጥሚያ ሊጀመር 20 ደቂቃዎች ሲቀሩት ተመልካቹ 75,600 ሰው የመያዝ አቅም ካለው ስታዲየም እንዲወጣ ተደርጓል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ለዛሬ በዚሁ እንሰናበታችኋለን። ፕሮግራሙን የመራችልን ብርሃን ኃይሉ ነች።
ጽዮን ግርማ ነኝ።
ሰሎሞን አባተ ነኝ። በየስፍራው ባሉ ባልደረቦቻችን ስም
ጤና ይስጥልን። በደህና ደሩ።
This program has come to you from the Voice of America, Washington.